የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ቦርዲንግ ስኩል ነበረ። ኤሎኪዩሽን እና ድራማ ነው ያጠናው። ጮክ ብለህ ነበር የምታነበው። ትወስድ ነበረ ስቴጅ ላይ አውጥተህ መጽሐፍ ትሰጥሃለች። አሁን ነው የሚገባኝ። እሱን ነው ያኔ አብዚያን ነው ምንድነው የምሰራው ብዬ ለመነጋገር ለጋዜጠኝነትም ያበቃኝ እሱ ክላስ ነው። ተስ ኮንፊደንስ ሰጠኝ። ቼን ሆኜ ሙቪውንም ለመስራት
ልታስብ ያደረገ
የበርካታ ሙያዎች ባለቤት ናት። ውብን በተሰኘውና ሶስቱንም ሆና የሰራችውን ጨምሮ በፊልም ትወና፣ አቀናባሪነትና ዲሬክተርነት
እንዲሁም ከቲያትር ቀጥላ ባጠናችው የጋዜጠኝነት ሙያ የቴሌቪዥን ፕሮግራም ታቀርባለች። ከምሽቱ እንግዶቻችን አንዷ ሶሎሜ ሙሉጌታ አብራን ታመሻለች።
ሌሎች ቅንብሮችም ይዘናል።
እሁድ ሐምሌ 28 2016 ዓ.ም ሰላም ጤና ይስጥልን። እንደምትሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
እስከ ፕሮግራማችን ፍጻሜ ከምሽቱ 4 ሰዓት ድረስ አብረናችሁን ዘልቃለን። አብራችሁን አምሹ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። እስራኤል ዛሬ እሁድ ማለዳ በጋዛ አልቃሳ ሰማዕታት ሆስፒታል ግቢ ውስጥ በሰነዘረችው ጥቃት በድንኳን ተጠልለው የነበሩ 4 ተፈናቃይ ፍልስጤማውያንን ጨምሮ 18 ሰዎች ሲገደሉ ሌሎች ቆስለዋል። በሌላም በኩል ከቴል አቪቭ ወጣ ብላ በምትገኝ ከተማ አንድ ፍልስጤማዊ 2 ሰዎችን በስለት ወግቶ መግደሉን አሶሲየትድ ፕሬስ ዘግቧል። ከእስራኤል የነፍስ አድን አገልግሎት ሜጋን ዴቪድ አዶም እንደተናገሩት በስለት የተወጉት በሰባዎቹ ዕድሜ ውስጥ ያሉ አንዲት ሴትና የ80 ዓመት አዛውንት ሲሆኑ ሌሎች 2 ሰዎች ሰዎችም ቆስለዋል። ፖሊስ አደጋውን ያደረሰው ፍልስጤማዊ መገደሉን አስታውቋል። በሌላም በኩል በሰሜን ጋዛ በተፈጸመ ሌላ የእስራኤል ጥቃት አንድ የመኖሪያ ቤት በመውደሙ በውስጡ የነበሩት 3 ህጻናት ወላጆቻቸውና ሴት አያታቸውን ጨምሮ ቢያንስ 8 ሰዎች መሞታቸውን የጤና ሚኒስቴር አመልክቷል። ትላንት ቅዳሜ በጋዛ ከተማ ወደ መጠለያ ጣቢያነት የተቀየረ አንድ ትምህርት ቤት በእስራኤል ጥቃት በመመታቱ ቢያንስ 16 ሰዎች መገደላቸውና 21 ሰዎች መቁሰላቸውንም የጋዛ ጤና ሚኒስቴር ዛሬ እሁድ ባወጣው መግለጫ አስታውቋል። የጦርነት ስጋት እየጨመረ በመምጣቱ የውጭ ዜጎች ሊባኖስን በአስቸኳይ ለቀው እንዲወጡ የሚሰጠው ማሳሰቢያ ጨምሯል። ፈረንሳይ ዛሬ እሁድ ኢራን እና አጋሮቿ ከፍተኛ የህዝቦላና ሐማስ ኃላፊዎች ተገደሉበትና እስራኤልን ጥፋተኛ ላደረጉበት ጥቃት ምላሽ ለመስጠት ዝግጁ እንደሆኑ ማሳወቃቸውን ተከትሎ በጣም አደገኛና ተለዋዋጭ በሆነ የደህንነት ሁኔታ ውስጥ የፈረንሳይ ዜጎች ወደ ሊባኖስ ከመጓዝ እንዲቆጠቡና በአገሪቱ ውስጥም ያሉትን በተቻለ ፍጥነት በአሁኑኑ በአስቸኳይ ለመውጣት እንዲዘጋጁ ሲል በፓሪስ የሚገኘው የውጭ ጉዳይ ሚኒስቴር አስታውቋል። ዩናይትድ ስቴትስ እና ብሪታንያም ተመሳሳይ ማስጠንቀቂያዎች ሰጥተዋል። በርካታ ምዕራባውያን አገሮች ወደ አካባቢው የሚያደርጓቸውን በረራዎች ሰርዘዋል። የጋዛ ጦርነት ከተቀሰቀሰበት ጊዜ ጀምሮ ከእስራኤል ጦር ጋር በየቀኑ ሊባል የሚችል የተኩስ ልውውጥ የሚያደርገው በኢራን የሚደገፈው የሊባኖሱ ሄዝቦላህ ተዋጊዎቹ በአንድ ሌሊት ወደ እስራኤል ሰሜናዊ ክፍል ሮኬቶች መተኮሳቸውን አስታውቋል። የእስራኤል ጦር ከሊባኖስ ወደ 30 የሚጠጉ ሮኬቶች የተወነጨፉ ሲሆን አብዛኞቹ ተጠልፈዋል ብሏል። አሜሪካም የጦር መርከቦችና ተዋጊ ጄቶችን በማንቀሳቀስ ሰራተኞቿን ለመጠበቅና እስራኤልን ለመከላከል እየሰራች ነው። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ የሚያካሄደውን ጥቃት የቀጠለ ሲሆን ባለፉት 24 ሰዓታት ውስጥ ወደ 50 የሚጠጉ የሽብር ኢላማዎችን መምታቱን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩክሬን የረጅም ርቀት ጥቃቷን በማጠናከር ባለፉት 24 ሰዓት ጊዜ ውስጥ የሩሲያን ባህር ሰርጓጅ መርከብ ስታሰጥም የአውሮፕላን ማረፊያዎችን መደብደቧን አስታውቃለች። የሩሲያ ባለስልጣናትም የዩክሬን ሰው አልባ አውሮፕላኖች አንድ የመኖሪያ አፓርትመንት ህንጻ በመምታታቸው የአንድ ሰው ህይወት ማለፉን ተናግረዋል። ዩክሬን ከሐምሌ ወር ጀምሮ ሩሲያን ለመምታት የረጅም ርቀት ሚሳኤሎችን መጠቀም እንድትችል አጋሮቿን በመጠየቅ ጫና ብታደርግም ምዕራባውያን በተለይም አሜሪካ በሞስኮ በኩል ሁኔታው ሊባባስ ይችላል በሚል ስጋት ተቃውመዋል። ዩክሬን በሩሲያ ቁጥጥር ስር ወደምትገኘው ክሬሚያ ዘልቆ በመግባት ኪሎ ክላስ የሚባልና በናፍጣና ኤሌክትሪክ የሚሰራ ባህር ሰርጓጅ መርከብና S-400 የተባሉ የሩሲያ አየር መቃወሚያ ሚሳኤሎችን መምታቷን አስታውቃለች። የአየር መቃወሚያ መሳሪያው የሩሲያ ጦር የሎጂስቲክና የትራንስፖርት መናኸሪያ የሆነውን ወሳኙን የኬርች ሰርጥ ድልድይ የሚጠብቅ እንደነበር የዩክሬን መከላከያ ትናንት ቅዳሜ ያወጣው መግለጫ አመልክቷል። በመጨረሻም የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝደንት ቶማስ ባች የእምነት መሪዎችና የኦሎምፒክ ባለስልጣናት ዛሬ እሁድ ጠዋት በፓሪስ ኖትረዳም ካቴድራል ፊት ለፊት እምነትና ስፖርት እንዴት እርስ በርስ መደጋገፍ እንደሚችሉ ለማሳየት መሰባሰባቸውን ተናገሩ። የ2024ቱ የፓሪስ ኦሎምፒክ ጨዋታዎች በመክፈቻ ስነ ስርዓቱ ላይ በክርስትና እምነት ላይ የተሳለቀበትን ዝግጅት አቅርቧል የሚል ውዝግብ ቢነሳበትም የዛሬው የእምነት አባቶችና የስፖርት ቤተሰቦች ስብስብ የስፖርትና ሰላም ጥምረትን አስፈላጊነት አጽንኦት መስጠቱ ተገልጿል። ሰላምና እረፍት ታይቶበታል በተባለው የአትሌቶቹ መንደር የቡድሂዝም፣ የክርስትና እምነት፣ የሂንዱይዝም፣ የእስልምናና የአይሁድ እምነት ተወካዮች ለኦሎምፒክ ተካፋዮቹ መንፈሳዊ ቡራኬና መጽናኛ መስጠታቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። እንደ አውሮፓ አቆጣጠር በ2024 የተካሄደው የፓሪስ ጨዋታዎች መክፈቻ ላይ በክርስትና እምነት ከሚታወቀው የመጨረሻው ራት ምስል ጋር ተያይዞ የቀረበው ትዕይንት ቫቲካንን ጨምሮ ከሃይማኖት ቡድኖች ተቃውሞ ገጥሞታል። በኦሎምፒክ ስፍራ የሚካሄደው የሃይማኖትና የስፖርት ቤተሰቦች ስብስብ የተጀመረው በዘመናዊ የኦሎምፒክ መስራች ፒየር ደ ኩቡርቲን እንደ አውሮፓ አቆጣጠር በ1924 በተካሄደው የፓሪስ ኦሎምፒክ ጨዋታዎች ላይ መሆኑን ዘገባው አስታውሷል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ ሐምሌ 28 2016 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
ሉላ ከበደ ነን።
ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁን ቆያለን።
ቀዳሚ ያደረግናትን ዜማ እናስከትል።
ቀደም ባለው የራዲዮ መጽሔት ለቅምሻ ያህል ያሰማናችሁ ቅንብር ነው ቀዳሚው።
ምሽቱም ሰፋ ብሎ ይደመጣል።
በርከት ያሉ ሙያዎች ባለቤት ነች።
የፊልም ተዋናይ አቀናባሪና ዲሬክተርም ናት።
የሚዲያ ፍቅርና ዝንባሌዋም ገና ከመለዳው በእንግሊዝ ሀገር የሴቶች አዳሪ ትምህርት ቤት ተማሪ ከነበረችበት ጊዜ ይጀምራል።
እንግዳችን ሰሎሜ ሙልጌታ። ሰላም እንኳን ደህና መጣሽ።
እንኳን ደህና ጠፈከኝ አሉላ። እግዚአብሔር ይስጥልኝ ስለጋበዝከኝ።
ብዙም እናነሳቸው ነገሮች አሉ። ምናልባት የቅርቡ ትኩሱ ለእውቅናና ለክብር የበቃሽበት የማህበረ ጊዮራን ዘረ ኢትዮጵያ ብዙዎች በእንግሊዝኛው ምህጻረ ቃል ሲል በሚለው ስያሜ የሚያውቁት ከዘንድሮ ተሸላሚዎች አንዷ ነበርሽ። እንኳን ደስ ያለሽ።
እንኳን ሮደሳል። እግዚአብሔር ይስጥልኝ።
ጊዜን፣ ፍቃድን፣ አቅምን፣ ገንዘብን የሚጠይቅ ነገር ለማህበረሰብ ሲሰጥ የሚያይ ሰው የሚመለከታለና ስራሽን አይተው ለማህበረሰብ ያበረከትሽውን ስራ ተመልክተው ተከታትለው ነው ለዚህ እውቅና ያበቁሽና ስራዎችሽ ምን እንደሆኑ መለስ ብለን እናያለን። ከዚህ ቀደም ትልቁ ይመስለኛል የፊልም ስራሽ ውብን ተመልካቾች ዘንድ ከፍተኛ ተወዳጅነት ያተረፈ ስራ ነው። በጊዜው የመነጋገር እድል ነበረን። ዛሬ ግን ከዚያ በፊትም ከዛ በኋላም የሰራሻቸውን ጨምረን እንወያያለን። በቅድሚያ ስለ ሽልማት ምን ተሰማሽ? ምን አይነት ስሜት አሳድረብሽ? ኢትዮጵያውያን ናቸው ያዩት ወይም ኢትዮጵያን አሜሪካውያን ናቸው ያከበሩሽ
ወይ? በጣም በጣም ደስ የሚል ስሜት ነው እውነት ለመናገር። ምክንያቱም ከራስ ህዝብ ስታገኝ ክብር በጣም ነው ደስ የሚለው። ለማስረዳትም ቃል የለኝም፣ ግን እውነት የራስ ሰው ሲያመሰግን በጣም ከፍ ያለ ደስታ ተሰምቶኛል።
በፊልም ስራሽ ሌሎች እውቅናዎች አግኝተሻል ከዚህ ቀደም፣ ይሄ ግን ለየት ያደርገዋል እያልሽን ነው?
አዎ፣ ምክንያቱም ከራስ ህዝብ ሲመጣ ከየመጣህበት ህዝብ ሲያከብርህ ልዩ ይሆናል። ሌሎቹ ከሌላም ቦታ ናቸው እና ኮርስ እሱን በጣም ደስ ይልሃል፣ ግን የራስ ህዝብ ሲያከብርህ በጣም ነው እውነት ደስ ያለኝ።
የሚያግባባ ይመስለኛል። ትልቅነቱንም መረዳት አያስቸግርም። እንዳልሽ የገዛ ማህበረሰብ የሰጠው እውቅና ነው። ሰሎሜ፣ ፊልም ስራዎችን አስመልክቶ ከተነጋገርን በኋላ አሁንም ከፊልሙ ዓለም አልወጣሽም፣ የፊልሙ ኢንዱስትሪ ውስጥ ትሳተፊያለሽ። ምን አይነት ስራዎች ላይ እየተሳተፍሽ እንደሆነ እንነጋገራለን። ግን አሁን በጋዜጠኝነት በተማርሽ ባጠናሽው ሙያ ደግሞ እየሰራሽ ነው። ቴሌቪዥን ፕሮግራም አለሽ። ኢትዮጵያና ኤርትራን ብቻ ሳይሆን አፍሪካን የሚመለከቱ ርዕሰ ጉዳዮች ላይ ታተኩሪያለሽ። የዚህ የምንኖርበት ዩናይትድ ስቴትስን የሚመለከቱ ጉዳዮች ላይ ታተኩሪያለሽ። እስኪ ንገሪን ስለ ቴሌቪዥን ፕሮግራምሽ።
እሺ፣ ደስ ይለኛል። ፕሮግራሙ ስሙ አፍሪካ ወርልድ ቲቪ ነው። እንዳልከው የአፍሪካን ታሪክ ጋዜጠኝነት ስጀምር ያው እንግዲህ ኒውስ ነው አደለ? እሱን መጀመሪያ እንናገራለን። ሌላም ደግሞ ታሪክ፣ ፊልሞች በአፍሪካ ዳያስፖራም ሆነ አፍሪካ ውስጥ ያሉ ሰዎች ያደረጉትን ታሪኮች እያመጣን በቃ ሰው እንዲያውቃቸው ስለ እነሱም እናስታውቃለን። ግን ያው ታሪክን ኒውስ እና ዜናን አቀርባለን እና ግን የአፍሪካን የተመለከተ ማለት ነው።
ኢትዮጵያ እንግዲህ የሀገርሽ ነው እና ደግሞ የኢትዮጵያ ነገር ጫን ብሎ መምጣቱ አይቀርም። የኢትዮጵያ ጉዳይ ይበልጥ ይስብሻል። በኢትዮጵያ ጉዳይ ላይ ያተኮሩ ወይም ኢትዮጵያውያን አሜሪካውያን በዚህ በተለያዩ ዩናይትድ ስቴትስ ግዛቶች ያሉ የእነሱን ስራዎች ታሪካቸውን የሚመለከትም እንዲሁ ታነጋግሪያለሽ?
አዎ። የአፍሪካንም ታሪክ ደግሞ እዚህም ሀገር ስለምንኖር እኔም እዚህ ስለምኖር የዚህም ሀገር ዜና እናወራለን እና ኢትዮጵያም እዚህም ሆነን ኢትዮጵያኖችም ሆነን ዳያስፖራ ስለሆንን ዳያስፖራም ታሪክ የኢትዮጵያንም ታሪክ ያና አንጥፈን ያው ለህዝብ ለማስታወቅና የእውነት ታሪክ መናገር ነው የፈለግነው እና ለማጣራት ደግሞ ጋዜጠኝነት እንደ ድሮ ለማድረግ ይከብዳል። ብዙ ነገር ተቀይሯል። ግን እኛ በተቻለን መጠን የእውነት ህዝቡ እንዲያውቀውና በምናቀርበው ነገሮች የራሱን አስተያየት እንዲያይ ማለት ነው እና የእኛ ቻናል እሱን ነው እንግዲህ ፑሽ የምናደርገው ያለው ነው የእውነት ታሪክ ለመናገር።
ሰሎሜ፣ ጋዜጠኝነት ያጠናሽው መጀመሪያ የተማርሽውም ቢሆን አሁን ነው እየገባሽበት ያለሽው ከፊልሙ ዓለም ባቶጪም ዋና ጊዜሽን የሚወስደው ይመስለኛል። አሁን የቴሌቪዥን ፕሮግራም ብዙ ጊዜ ይጠይቃል። ትምህርቱ፣ እውቀቱ፣ ልምዱ ቢኖርሽም የሙሉ ሰዓት ወይም ሰፊ ጊዜ የሚጠይቅ ስራ ስታደርጊው እንዴት ነው ሽግግሩ?
እኔ መጀመሪያ ስራ ቴሌቪዥን ነበረ። ካንሳስ ሲቲ ለኤቢሲ ስራ ነበረ መጀመሪያ ማለት ነው እና ያን ስሰራ የኔ አስተያየት ነው የምነግርህ፣ ታሪክ ነው ሁሉም። ፊልም ሆነ ያው ጋዜጠኝነት ፋክቱን ተናግረህ በዚህ ባለህ ሰዓት ውስጥ ነው የምትናገረው አይደለ? ፊልምም ደግሞ ታሪክ ነው፣ ግን ረዘም ባለ ሰዓት ጊዜ ወስደህ ነው የምትናገረው እና ለእኔ ሁለቱም ታሪክ ነው ብዬ ነው የማወራው የሆነውን ነገር እና ለመሸጋገር ለጠየቀኝ ጥያቄ ብዙ አልወሰደብኝ።
ወደ በፊቱ እንደመመለስ ነው የታየሽ?
እንደ ታሪክ ነው ማየው አንድ ነገር ሲሆን ምን ሆነ ከተባለ ታሪኩን በጋዜጠኝነት በፋክቹዋል ነገር ነው ስነግረው አይደለም ፊልም ግን ኢማጂን ስለምታረግ ነው ዩ ኖ በዛ መስኮት ውስጥ ብዙ ነገር ማረክ ትችላለ በጭንቅላት ያሰብከው እንጂ ሁለቱም ታሪክ ነው
አንዱ ተቀራረቡ ወደ ሐሳብ ወለድ አንዱ ደግሞ በለት የሚሆን ጉዳዮች ላይ ያተኩር እንጂ የሚነገሩ የሰው ታሪኮች ናቸው ነው
አዎ እንደሱ ነው ግን ያው ፊልም ብዙ ጊዜ ይፈጃል ለመስራት አው ኒውስ በሰዓቱና ቶሎ ቶሎ ማምጣት አለበት እና ተርን አራውንድ ፒሪዮዱ በጣም እንትን ነው
በቅጽበት ውስጥ ነው የሚመላለሰው የማለቂያ የማብቂያ ሰዓት ምን ለዋለ ያኛው ሰፋ ያለ ጊዜ ሰጥሻል በወራት ማመታት ውስጥ ሊሆን ይችላል የሚሰራው ጊዜ አለ ሰሎሜ እንግዲህ የብዙ ሙያ ሰው ሲገኝ ብዙ ሙያ ነው አንቺ ያለሽና ሁሉንም ያነሳን የጣል በሁለቱ መካከል እንመላለሳለን። ወደ ፊልሙ እንመለስና በርከት ባሉ ስራዎች ላይ እንድትሳተፍሽ ተረድቻለሁ። እኔ ከማውቃቸውም በተጨማሪ የህይወት ታሪክሽን መልከት ሳደርግ ቀድሞ የተሳተፍሽባቸውን የፊልም ስራዎች ገና ስትጀምሪ ጀምሪ ሰራሻቸውን ተመልክቻለሁ። ውብን ግን ዋናው ስራሽ ነው። ተባባሪ ጸሐፊያን በዲሬክተርነት ተባብረሽ አቅርበሻል። በአቀናባሪነት ወይም ፕሮዲሰርነቱ ተሳትፈሻል። ዋናው ገጸ ባህሪ ሆነሽም ተጫውተሻል። ብዙ ስራ ነበርሽ። መጀመሪያ እዚህ ሰዓት ለሚከታተሉ አድማጮች እነኚህ ሁሉ ሐላፊነቶች መሸከም እንዴት ተቻለ? በዛ ላይ በግል የተሰራ ፊልም ነው። የግል ፊልም ወይም ኢንዲፔንደንት የሚባለው የሲኒማ ዘርፍ ምን ያህል ከባድ እንደሆነ ይታወቃል። ለፊልሙ ከሚጠይቀው ወጪ እስከሚከድበት መንገድ እስኪ እንደው መለስ ብለሽ አስታውሽ። ምን ይመስላል መንገድሽ? ምን ይመስል ነበር? እንዴት ተወጣሽው?
ጥያቄ ነው። ታስበው ታሪኩን መጀመሪያ በታሪክ ነው አይደል? ፊልም ሲጻፍ ስክሪን ፕሌይ ታሪኩ ሲጻፍ ታሪኩን በውስጥ ያስገብቸው ነበር ላይ ምክንያቱም የሐሰብኩት ነገር ስለነበር ማለት ነውና እሱ ራሱ ሲጻፍ ብዙ ጊዜ ነበር የፈጀው እሱን ስናስተካክል ብዙ ስለቆየን መሆን አለበት ብዬ ያመንኩት ምክንያቱም ብዙ ሰው ነበር ያነበበ ፍራንስ እንመላለስ ኖትስ ስንጻፍ ማለት ነውና እሱ ራሱ ከፕሮዳክሽኑ የተለየ የራሱ ስራ ነበረው ታሪኩን ስንጽፍ ማለት ነው እና I think yeni አስተሳሰብ በዛ ጊዜ ዳያስፖራ ስለነበርኩኝ ብዙ ልጆች ብዙ ጓደኞች ኢትዮጵያኖችም ያልሆኑ ዳያስፖራ የሆኑ ከሌላ
ሀገር መጡ።
አዎ ታሪካቸው እንደኔ ነበር። ብዙዎቹ ሴቶቹ ካልቸራቸው ውስጥም ናቸው የዚህንም ካልቸር ይዙ ነበር እና በዛ በልጅነት ጊዜ ኮንፊውዝድ ልትሆን ትችላለህ ከቤተሰቦች ጋር አንድ ነገር ሲሉ ወደዚህና ሁሉ ዩኒቨርሲቲ አንድ ነበሩ እና ምን ነገር አለበት በያመንኩኝ ምክንያቱም ያደክ በቲኔጀር ከዛባለው 20ስ ውስጥ ተገባ ምናምን ራስን መታቀበት ምን ፈልጋለሁ ምትልበት ጊዜ ነውና ለሌላ ልጆችም ለሚያድጉ ልጆች ይሄንን ነገር ምን ነገር አለበት በያመንኩ ማለት ነው ስለዚህ መሰራት አለበት ብዬ ነው ያመንኩ አንድ ነገር ደግሞ ካመንክበት እስከ መጨረሻ ልትሄድ ትችላለህ አይደለ? ስላመንኩበት ስላ እና ደግሞ ከኔም ጋር የሰሩ ልጆች በጣም በእውነት ሪስፔክት የሚደረጉ ናቸው እና ስላመኑ የኔንም ነግራቸው እና በቃ መጀመሪያ ስንጀምር አይዲያ የነበረ ነው ከዛ በኋላ ያው የሰፋ መጣ እና ፕሮዳክሽኑ ደግሞ ሌላ ነው ከስክሪፕት ወደ ፕሮዳክሽን ስቴት እዛ በኋላ ደግሞ ከኛ ጋር ፕሮዳክሽን ውስጥ የመጡት ዩኒየንም ስለነበረ ምርጥ ምርጥ ሰዎች ስለነበሩ ሊሰራት ይቻለ እና አንዳንዴ ፊልም እዚህ ላይ ነው እንግዲህ ሰው ብሬክ የሚያደርገው ምክንያቱም ቀላል አይደለም አንተ እንዳልከው ኢንዲፔንደንት ፊልም መስራት ከባድ ነው እና ብዙ ወደ ላይ ወደ ታች ብለህ ነው አንድ ነገር ሳይሆንልህ ጊቭ አፕ ልታደርግ ትችላለህ ግን አይ ቲንክ ሰላም መንበት ጨረስነው
ጥሩ አገላለጥ ይመስለኛል። ሰሎሜ ስለ ፊልሙ ከዚህ ቀደም ፊልሙን የማየት እድል ያላገኙ ታሪኩንም ጭምር ያልሰሙ አድማጮች ይኖሩናልና ውብን የሁለት ዓለም ሁለት ባህሎች ቀድም ያልሽውን አይነት የመጀመሪያ ትውልድ የሚባለው የሚገጥመውን ፈተና ኢትዮጵያውያን አሜሪካውያን ወይንም ኢትዮጵያውያን ታዳጊ ልጆች በልጅነታቸው መጥተው ወይም እዚያ ሀገር ከኢትዮጵያውያን ቤተሰቦች ወልደው የሚገጥማቸው ብቻ ሳይሆን የየትኛው የውጭ ሀገር ተወላጅ ሆነ ወጣት ታዳጊ ከቤተሰቦች ጋር ካለው ቅራኔ ጭምር የሚጋራ ነው እንደገለሽውና እስኪ አስታውሽን ውብን ውስጥ ራስሽን የተመለከትሽበት ምንድነው ታሪኩ ጎልቶ የወጣው?
እንግዲህ ውብን ብዙ ሜሴጅ አለው። አንዱ ያው የልጅቷ አንድ የኢሌኒ
ገጸ ባህሪ አንቺ ምትጫወቻት
እሷ ግማሽ ግሯ ካልቸሯ ላይ ያኛው ግማሽ ግሯ ደግሞ ወደ ዌስተርን ካልቸር ላይ ነው ያለው እና እናቷ ደግሞ የራሷን የቻለ ችግር አላት። እሷን ወይዘሮ አለም ፀሐይ ወዳጅ ነው ጫወታ። አዎ በጣም ጎበዝ ተዋኒ።
ከፊልሙ ጋር በተያያዘ እንደሆነ ተጨማሪ ጥያቄ ባነሳልሽ፣ እያነሳሽ ያለሽው ስለ ተቀባዩ ባህል፣ አንድ የውጭ ሀገር ሰው እዚህ ሀገር ሊኖር ሲመጣ የሚጠብቀው ባህል ግጭት ይኖራል። ታዳጊዎች ሲሆኑ ደግሞ ዋና ባህላቸው ያደጉበት ሊሆን ይችላል። ከእድሜ እኩዮቻቸው ጋር ውለው ቤታቸው ሲመለሱ ግን ሌላ ባህል ነው የሚጠብቃቸው። በዚህ መሀል ያለው ግጭት እውነተኛ ግጭት ነው። ብዙ ልጆችን ሌላ ፈተና ላይ የሚያምሮ ጤናም የቤተሰብም ችግር የሚፈጥር ነገር ነው እና ኢትዮጵያውያን አሜሪካውያን ይህን ፊልምሽን ካዩ በኋላ የራሳቸው ፈተና የሆነ ያን የሚያዩት ቅድም ያነሳሽ የባህል ግጭቱን በተመለከተ ምን አገኘሽ? ምን ሰማሽ? ወላጆችም ምን ይላሉ? ይህን ሲያዩ ራሳቸውን መልሶ የማየት እድል ይሰጣልና
በጣም ጥሩ ጥያቄ። ምክንያቱም ብዙ ሰው መጀመሪያ ላይ ፊልሙ እንደወጣ ብዙ እናቶች ልጆቻቸው ይህንን ፊልም አይተው አንድ ሴት ዮሐን ምን አለችን? ልጇ ትዳር ልትይዝ ነበረ እና ትዳሩ እንዲሆን አልፈለገችም እናቷ። ምክንያቱም የምታገባው ሰው የሌላ ሰው
የሌላ ሀገር ባህል
ነበረ እና አልፈለገችም ነበር። እና ፊልሙን ስታይ ለካ እኔ ልጄን እንደዚህ ነበር ያስጨነኳት እና መታለችን እሱን አረሰው በቃ በጣም ገረማት እና አላልላትም እንደገና ታግባው የተፈለገች የራሷ ቾይስ ነው። ምክንያቱም እሷ የእናትየዋን ጭንቀት ላየች ነው ፊልሙ ላይ። ሁለተኛ ደግሞ ሜንታል ሄልት ስላለ ብዙ ሰዎች ለካ ቤት ሲመጡ እኛ እንደዚህ ነው የምናስጨነቃቸው ልጆቻችንን ብለዋል። እንደዛም ስላሉን አፍሪካ ወርልድ ላይ አመጣ ነው አሁን ዲስከሽተናል። ቻናሉም ላይ አኖኒመስ ኮልም ይደርሰን ነበር፣ ግን በውብን የተነሳ ኦፕንሊ ሰዎች እንደዚህ
መወያየት ጀምሩ
ነገሩን እና ስለዚህ በዛ እውነት ያቺ ፓርት ልጅቷ በምትጨነቅበት ጊዜ እናትየዋ ደግሞ እንዴት ልጇን ማናገር እንዳቃታት እሱን ብዙ ሰው ሬዝኔት አድርጓል።
ሰሎሜ ስለ ልጆች አነሳን፣ እዚህ ስለተወለዱ ስላደጉ ስለ አዲስ ልውልድ አነሳን። ሰሎሜን ልጅቷን እስኪ እንመልከት። የእሷን መንገድ ደግሞ ከኢትዮጵያ ከወጣሽ እንግሊዝ ሀገር ነው የኖርሽው የተማርሽው፣ ከዛ በኋላ ነው ወደ ዩናይት ስቴትስ የመጣሽው። ምናልባት ከዚያ ፊት ሌላ ቦታ ከነበራችሁ እርግጠኛ አይደለሁም። የህይወት ታሪክሽ ላይ ግን ጋዜጠኝነትም ጭምር ያጠናሽበት ከዚያ መሆኑን ይጠቁማል። የህይወት መንገድሽ ራሱ ምን ይመስል ነበር? እስኪ ስለ ራስሽ እንደው በተወሰነ ደረጃ አጫውቺ።
እኔ በጣም ጥሩ እናትና አባት በእውነት አባቴም እናቴም እግዚአብሔርን አመሰግናለሁኝ እንደዚህ አይነት አባት ናት ስለሰጠኝም ነው ይህንን እድል አጋጥሞኝ የወጣሁት። አባቴ ፓይለት ነበረ። ካፕቴን ሆኖ በሚሰራበት ጊዜ መጀመሪያ እኛ ኢትዮጵያ ነበርን። ከዛ ወጣን፣ ባህሬንም ነበረ የመንም ነበረ። ከዛ ወደ አሜሪካን ሀገር መጥቷል። እኛ ግን ልክ ነው እንግሊዝ ሀገር ነው የተማርኩት። እንግሊዝ ሀገር ሆኜ ኤሎኪዩሽንን ድራማ ነው ያጠናሁት። ያው ኢንትረስቱ ነበረኝ በዛ ጊዜ። ከዛ በኋላ ነው ወደ ዩናይትድ ስቴትስ የመጣሁት። ከዛ ካንሰስ ነው የሄድኩት ትምህርት ግራጁዌት ያደረኩት በጋዜጠኝነት። በዛ ጊዜ ይመስለኝ ባቴ ትራቭል ባረገ ጊዜ እኛም ስንሄድ ብዙ ጊዜ ፒፕል ዋች አረግ ነበር።
የተለያየ ባህል የመማር የማወቅ እድል ሰጥቶሻል።
በየቦታው ስትሄድ የዛሁን የመን ስንኖር ሰው እንዴት እንደነበረ ካልቸሩ እንዴት እንደሆነ ምናምን፣ ባህሬንም እንደዛው እንግሊዝ ሀገርም ስንሄድ እንደዛው። ና አባቴ ደግሞ በጣም ያምን ነበር በማንበብ እና እንድናነብ በጣም ፑሽ ያደረግ ነበረ። ካልቸር ደግሞ እንድናቅ በጣም ኦፕን ማይንድድ ነበር። ስለነበረኝ ኢንትረስቱ ድራማ ክላስ ሲባል ወሰድኩኝ። ከዛ በኋላ አስተማሪ ነገረችኝ አንድ ቀን አንቺ ዜት መቆየት ነው አልፈልግም ብዬ ልወጣ ነበር ድራማ ክላሱ። ግን እሷ ነው አለችኝ እንደውም ኢንዲቪጁሊ ብቻሽን ኮች ላረግሽ ፈልጋለሁ ምናምን አለችኝ። ግን ለመነጋገር ለጋዜጠኝነት ያበቃኝ እሱ ክላስ ነው። ከዚ ኮንፊደንስ ሰጠኝ። አዎ እና ጮክ ብለህ ነበር የምታነበው ትወስድ ነበረ ስቴጅ ላይ አውጥታ መጽሐፍ ትሰጥሃለች። አክቹዋሊ ማይ ፌቨሪት ቲቸር ምስስ አርተር ትባላለች እና አንብቢ ትልህ ነበርና አሁን ነው የሚገባኝ እሱ ነው ያኔ አይዋዝ ምንድን ነው የምሰራው ብዬ እሱ ነው የሰጠኝ። አይ ቲንክ ለጋዜጠኝነትም ብቻዬን ሆኜ ሙቪውንም ለመስራት
እንድታስብ ያደረገች። ሰሎሜ፣ ምናልባት ይሄ ጥያቄ መታየት ያለበት ተመልካቾቻችን ለማጋራት ያህል የወላጆች ድርሻ የቱን ያህል የላቀ እንደሆነ ሽልማቱን በተቀበልሽበት ጊዜ ስትናገሪ አድምጫለሁ። አባትሽ በቅርቡ ነው ያረፉት። ዋናው አበረታችሽ እንደነበሩ አንዳንድ የማይደፍሩ ወይም የማያዋጡ የሚመስሉ በተለምዶ ልጆች የተወሰነ ነገር እንዲያጠኑ ወላጆች የሚፈልጉበት አለ በተለይ የስደተኛ እናገኛለን ልጆች ሌላቸው ሀገሮችም እንዲሁ ይላሉ የተወሰኑ ሙያዎች እንደው ይጥቀማሉ ብለው ይታሰባል አባትሽ ግን ሲያበረታቱሽ እንደነበሩ የሳቸው በመርጫሽ እንድትሄጂ ማድረጌቱን ይሃል ባንቺ ህይወት ውስጥ ሚና እንደነበረው ወይም ድርሻ እንደነበረው ስትጫወቺ ሰምቻለሁ እዛ ሀገር ገና እንግዳ ሆነሽ ነው ሌላ ነገር ማጥናት እድል ይኖርሽ ነበር ምናልባትም ሌላ አብሮሽ የሚማር አንቺን የሚመስል ሰው ይኖር አይኖር እርግጠኛ አይደለሁም ምን ይመስል ነበር ያለም ዲያጋጣ
ይዛገርስ ነው ቦርዲንግ ስኩል ነበር ስለዚህ ቦርዲንግ ስኩል ማለት ዩ ኖ ብዙ ጊዜ ቤት ስትኖር ዩ ኖ አሁን እዚህ ሀገር ብዙ ቦርዲንግ ስኩል የለም አይ ሚን ሜቢ ኒው ጀርዚ አካባቢ ብዙ ሰው አልለመደም ቦርዲንግ ስኩል ድሮ ይኖር ይሆን ነበር መጀመሪያ ስንሄድ ሆምሲክ ነበር በጣም ከቤተሰቦች ተለይተ ደግሞ ልጆች ነበር እና ሶስታችን ነበር ከዛ
ሶስታችን
ስትይ
ሁለት እህቶች ጋር
ከዛም በፊት ግን ኢትዮጵያኖች የተማሩበት ታወቁ ትምህርት ቤት ነው ከዛም በኋላ መጣዋል ገና ስንሄድ ቤት መመለስ ነው የፈለግነው ቦርዲንግ ስኩል ማን በዛ ጊዜ አይፈልግም በኋላ ግን እኔ አሁን ብትጠይቀኝ ለእኔ እዛ ስሄድ በጣም እግዚአብሔርን አመሰግነዋለሁ ምክንያቱም ጓደኝነት ምን እንደሆነ ከሰው ጋር እንዴት መኖር ምን እንደሆነ ኩክ ማድረግ
ምግብ ማብሰል
ምን እንደሆነ ላንድሪ ማድረግ ምን እንደሆነ የሚያስተምር ትምህርት ቤት ነው እና ጓደኝነት ደግሞ ጥሩ እንደሆነ ማህበረሰብ ሲኖር እንዴት መኖር እንዳለበት ከትምህርቱ ሌላ ነው ያስተማረኝ እሱ ነው ግን መጀመሪያ ላይ አንፈልግም ማን ይፈልጋል ግን አሁን ድረስ ጓደኞቼ የእንግሊዝ ሀገር ጓደኞቼ በቃ በጣም ትንን ስትሮንግ ቦንድ አለ ምክንያቱም በልጅነት
የልጅነት ጓደኝነት ነው
ቦርዲንግ ስኩል ለአሁን ጀነሬሽን ሜቢ አይ ዶንት ኖው አሁንም አለ እንግሊዝ ሀገር ብዙ ሰው ቦርዲንግ ስኩል ይልካል ምክንያቱም ቦርዲንግ ስኩል ምን ብለው ያምናሉ ኢንዲፔንደንት እንድትሆን ያደርግሃል
በራስ እንዲተማመኑ በራስ እንዲቆሙ
ከዛ ስትወጣ ደግሞ ጨርሰ እንግዲህ ከነዛ ልጆች መለየት በጣም ከብዶኝ ነበር ምክንያቱም እንደ ፋሚሊ ነበር ግን ደግሞ ያ ያስተማሩህ ነገር ራስህን ይችልህ እንድትቆም ትዝ ይልሃልና ትሄዳለህ ወደ ህይወትህ ግን እሱ ባልማረው ኖሮ እኔ እንጃ ጥሩ ነው ጠንከር ያደርጋል
ሰሎሜ ሙልጌታ የፊልም ተዋናይ ዲሬክተር አቀናባሪ ወዲሁም ደግሞ ጋዜጠኛ የቴሌቪዥን ፕሮግራም እያዘጋጀሽ የሚቀጥለው ምዕራፍ የምትሰሪያቸውን ስራዎችም ወደፊት እንዲሁ የመከታተልና መልሰን የመገናኘት የመወያየት እድል እንደሚኖረን ተስፋ አደርጋለሁ። ዛሬው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አሉላ። በጣም አመሰግናለሁ።
I'm
የመጀመሪያውን ክፍል በቀደመው የራዲዮ መጽሔት አሰምተን ለዛሬ በቀጠሮ ያሳደርነው ዝግጅት ነው ቀጣዩ።
ሳምንቱ የመጽሔት እንግዳ ጋር የምናደርገው ቆይታ
ዋና መስሪያ ቤቱን በኒው ጀርዚ ባደረገው ጃንሰን ኤን ጃንሰን በተባለው
በመድኃኒቶች ቅመማ የስነ ሕይወትና የሕክምና ቴክኖሎጂዎች የተሰማራው ኩባንያ ከሰላሳ ዓመታት በላይ
በምክትል ፕሬዝደንትነት ያገለገሉባቸውን 18 ዓመታት ጨምሮ በተለያዩ ከፍተኛ ኃላፊነቶች አገልግለዋል።
ወሊሶ ውስጥ በከፈቱትና ላለፉት 8 ዓመታት ደግሞ የትምህርት ዕድል ያላገኙ ታዳጊ ሴት ልጃገረዶችን ሲረዳ በቆየው የበጎ አድራጎት ድርጅታቸው አማካኝነት ለሰሩት ሥራ ነው እውቅና ያገኙት።
አሁን በዩናይትድ ስቴትሱ የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ከዘንድሮ ተሸላሚዎች መካከል አንዱ ናቸው።
በቀደመው ውይይታችን ልባት ካደረግንበት እንነሳ።
ዶክተር ሽፈራው በዚህ ሰዓት ለሚሰሙን ወጣት የሳይንስ ትምህርት ለመከተል ለሚፈልጉ የዲሳቱንም ወጣቶች ታዳጊዎችንም ይጨምራል በሳይንሱ መንገድ ለመግፋት የሰውን ህይወት ሊያሻሽል የሚችል ህመምን በሽታን ለመከላከል የሚያስችል የሳይንስ ዘርፍ ነውና እርሱ በመሩት ባለም አቀፍ ደረጃ ጥናት የሚያደርግ ክፍል እንደነበሩት 18 ዓመት በምክትል ፕሬዝዳንትነት በመሩበት ጊዜ እስከ 20 የሚደርሱ መድኃኒቶች ቅመማ ለስኬት እንዲበቃ መምራቱን ይናገራል። አንድ መድኃኒት ቀደም እንደነገሩን አመታት የሚወስድ ነው ከጅምሩ ፍቃድ እስኪሰጠው ድረስ። በዚህ መሃል ደግሞ እንደታሰቡት ሳይሆኑ ቀርተው በሙከራ ላይ የለም ይሄ ችግር አለው ተብሎ የሚቀርም እንዳለ ይታወቃል። እስኪ አስረዱን እነኚህ የህይወት ታሪኮን ላይ የተመለከቱት እስከ 20 የሚደርሱ መድኃኒቶች ለስኬት እንዲበቁ ምክንያት ሆነዋል።
ምንድነው ወደ 20 መድኃኒቶች የሰራው ስር የኒ ዲፓርትመንት የተሰራበት ነው። እንግዲህ ሰው እንዲያውቅ የምፈልገው እንደኛ አይነት ስራ ቲም ወርክ ነው። ብዙ ዲፓርትመንቶች አሉ
ይሳተፋሉ።
እነዛ ዲፓርትመንቶች አንድ ላይ ሲሰሩ ግን መኪናን እንደ መገጣጠም ነው። የታየር ሰዎች አሉ፣ የኢንጂን ሰዎች አሉ፣ የቦዲ አሉ እና ሁሉም እንግዲህ በዛ በዲዛይኑ ተከትሎ ነው እንግዲህ መስራት ያለበት። ምክንያቱም አንዱ ወደ ኋላ ተቀረ አይሰራም፣ ያ መኪና አይወጣም፣ ያ መድኃኒትም አያልፍም። እና ዋናው የእኛ ስራ ምንድን ነው? መድኃኒቱ ምንድን ነው? ምን አይነት በሽታ ነው የሚያድነው? እንዴትስ ነው የሚሰራው? ምን አይነት ዲዛይን ስተዲ ብናደርግ ነው ይሄንን መድኃኒት ይሰራል አይሰራም ለማለት የምንችለው? በጣም እንግዲህ የታወቀው ገቨርንመንቶች የሚያውቁት ራንደማይዝ ክሊኒካል ትራያል ይባላል። እሱን ነው እንግዲህ በሱ ተከትለ ያንን ዲዛይን እንሰራለን። እና የትልቁ ስራችን አንደኛ ሳይንሱን አንደርስታንድ ማድረግ፣ ሁለተኛ ምንድን ነው በሽታው ለማዳን የምንችለው፣ እንዴት ነው ያንን በሽታ ደግሞ ሰራ አልሰራ የምንልበት ምንድን ነው? በምንድን ነው ዲሳይድ የምናደርገው? ይሄ ነው እንግዲህ ወይ ምን አይነት ሰዎችን ነው የምናጠናው? ለምሳሌ ሽማግሌዎችን ነው? ልጆችን ነው? ሁሉም ሰው ነው? እና ይሄ ሁሉ አንደርስታንድ ማድረግ አለብን ይህንን ለመስራት። እንግዲህ ከዛ በኋላ ዳታውን ከኮሌክት ከበሽተኞቹ ኮሌክት ከተደረገ በኋላ የእኛ ዲፓርትመንት ይመጣና እኛንን እንግዲህ ያንን ዳታ በሙሉ ክሊን አርገን አናላይዝ አርገን ልክ በዲዛይኑ ምክንያት ሰራ አልሰራም ስታቲስቲካሊ፣ እንግዲህ ዋናው ትልቁ ስታቲስቲክ ዲዛይን ነው አናሊሲስ ነው። ያንን በደንብ ሰራ የምንለው እኛ ነን መጀመሪያ። ያንን አናላይዝ አርገን ሪዘልቱን ለዶክተሮቹ እናሳያለን፣ ለማኔጅመንቱ እናሳያለን። ሌሎችም ደግሞ እንደኛ አይነት ኳሊፋይድ የሆኑ ሰዎች አሉ፣ እነሱንም ይህንን ይሁ ሪዘልቱን ያመጣ ነው ይሄ ነው ብለን እናሳያቸዋለን። እና ብዙ ሰው ነው ያንን ሪዘልት የሚያዩና ይሄ ትክክል አይደለም፣ ይሄ እንደዚህ ማድረግ አለብን፣ ይሄም የሚቀጥለው ስተዲ በዚህ መቀየር አለብን ብለው ዲሳይድ ተደርጎ ከዛ በኋላ ነው እንግዲህ ሪፖርቱ የሚቀርበው። መድኃኒቱ የሚሰራ ከሆነ ሁሉም ደስተኛ ነው፣ የሚቀጥለው ቦታ ስቴፕ እንሄዳለን። የማይሰራ ደግሞ ከሆነ ለምንድን ነው ያ የማይሰራው ብለን ማጥናት አለብን። እሱን ሞዴሊንግ ሲሙሌሽን ይባላል። እሱ ሞር አጥንቶ ለወደፊቱ እንዲጠቅም ምንድን ነው ከዚህ የምንማረው ይባላል። በጣም ኮምፕሊኬትድ ነው ስራው፣ ግን ብዙ ኤክስፐርቶች ስላሉበት ቲም ኤፈርት ነው። እና ሌሎቹ ለመንገድ የሚፈልገው ብቸኛ ሆኖ የሚሰራ ሳይንቲስት ፋርማሲውቲካል ካምፓኒ አይሰራም። ዝም ብሎ አስተማሪ ፕሮፌሰር መሆን ይሻላል ነው ወይ የራሱ ላብ እንዲኖረው ያስፈልጋል። እና ይሄ ግን ከሁሉ ሰው ጋር መስራት ስላለብን እኔ እንኳን ትክክል ነኝ ካልኩኝ ሌሎቹ አይ ይሄ እንደዚህ እንደዚህ መሆን ነው ካሉ ሀሳቤ መቀየር አለብኝ። ዋናው እሱ ነው። ሁለተኛው ገቨርንመንት አፕሩቭ የሚያደርጉት ገቨርንመንቶች በጣም ክሪቲካል ነው። የነሱን ከነሱ ጋር ሁልጊዜ መነጋገር አለብን። እንደዚህ እንደዚህ ያስብናል፣ ዲዛይኑ ይሄ ነው፣ ምን ታስባላችሁ? እና እነሱ ጥሩ ኢንፑት ይሰጣሉ። ያለዛ ያለ እነሱን በደንብ ሳናናግር ከሰራን ያ 100 ሚሊዮን ምናምን የወጣበት ስተዲ ይሄ አንቀበልም ካሉ በቃ ምንም አንቀበልም ነው፣ ከሰብን ማለት ነው። በዛ ስተዲ እና ከሬጉሌተሪ ጋራ ሬጉሌተሪ ይባላሉ
ተቋጣሪዎቹ
ከእነሱ ጋር በደንብ መስራት አለብ። ሌላው ደግሞ የኤፍዲኤ ብቻ ሳይሆን አሜሪካ ደፍነት አሜሪካ ነው ዋናው። አሜሪካ አፕሩቭ ከተደረገ ሌላ ሀገር ትንሽ ይቀላል። ግን ዩሮፕ አለ የራሳቸው፣ ካናዳ የራሳቸው አለ፣ ጃፓን አለ፣ ቻይና አለ። እና መንግስትም ራሱ ደግሞ ሪቪው ያደርጋል። አሜሪካ አፕሩቭ ያደረገ እና ጃፓን አፕሩቭ ያደርጋል ማለት አይቻልም። እና ከጃፓንም ጋር መስራት አለብን፣ ከቻይናም ከሁሉም ጋር መስራት አለብን። በዛ ምክንያት በየቦታው ኤክስፐርት የሆኑ ሰዎች ይሄዱና እንደዚህ ነው ብለው ኤክስፕሌን ያደርጋሉ። እንግዲህ መጨረሻ ላይ ሁሉ ቦታ ፕሩፍ ካደረግን ሰክሰስ ነው ማለት ነው፣ ትልቅ ሰክሰስ ነው። እና ምናልባት አንዳንድ ጊዜ ደግሞ ዩሮፕ ብቻ ፕሩፍ ይሆንና ከጊዜ በኋላ ወደ ዩኤስ መጥቶ ዩኤስ አፕሩፍ ከሁለት ዓመት ከሶስት ዓመት ከአራት ዓመትም ሊሆን ይችላል። ግን የዩኤስ ማርኬት ከሁሉ በጣም ጥሩ ለፋርማሲውቲካል ስለሆነ ዋናው ኮንሰንትሬታችን እዚህ እንዲህ እዚህ ሀገር አፕሩቭ እንዲሆን ነው የምንፈልገው።
ትኩረታችን
በተቻለ መጠን
መልካም። እንግዲህ የምትሄዱበትን መንገድ ይልቁንም ደግሞ የሳይንስ ተመራማሪ ብቻውን አይደለም፣ እንዲህ ያለ ትልቅ ስራ ሲሰራ የብዙዎች ድካም የብዙዎች ውጤት አለበት ብለዋል። እርስዎ ምክንያት የሆኑባቸውን ለስኬት የበቁ 20 ያህል መድኃኒቶች ሁኔታ ነበረ የተመለከት ነው። እስኪ ደግሞ ማርሽን ቀይርና ዶክተር ሽፈራው ስለ ህይወት እንነጋገር። እርስዎ አሁን ኢትዮጵያ ውስጥ ወሊሶ አካባቢ ታዳጊ ወጣቶችን የትምህርት እድል እንዲያገኙ የህይወታቸው መንገድ እንዲቃና ከጅምሩ ጀምሮ የሚሰራ ድርጅት ነው ያቋቋሙት። ለምሳሌ አንድ በእናንተ ተቋሚ ታቀፈች ታዳጊ እንዴት ነው የምትረዳው? መረጃዎች ላይ እንደተመለከትኩት የምሳ የኪስ ገንዘብ ይሰጣቸዋል፣ የጤና ሁኔታቸው ይረዳል። እንደው በምሳሌ በዚህ መልኩ ይረዳል ማለት የሚቻል ነገር ካለ እንደው ሀሳቡ እንዲኖረን ያህል።
እሺ፣ በጣም ጥሩ ጥያቄ ጥያቄ ነው። እሱ ምንድን ነው እኛ የጀመርነው ከአክሊሉ ጋርም በሌሎቹም ጋር ስንዋይ አንድ ጊዜ ብቻ ለልጆቹ ቱተር አድርገህ ወይ ማርስ አስተምረህ ፊዚክስ አስተምረህ ኬሚስትሪ አስተምረህ በቂ አይደለም ነው ያለው። ብዙ ጊዜ ምንድን ነው እዚህ ሀገር ቤተሰብ የተማረ ነው፣ ትምህርት ቤትም ስኩል ዲስትሪክትም ገንዘብ አላቸው፣ ኮምፒውተር አለ፣ መጽሐፍ የፈለግከ መጽሐፍ ልታገኝ ትችላለህ፣ ላይብረሪው ብዙ አሉ፣ የሰው ችግር ምግብ ችግር የለበትም፣ ምሳ ይበላሉ፣ ቁርስ ይበላሉ፣ እራት ይበላሉ፣ እና ስፖርት አለ። ያ ሁሉ የተሞላለት ነው እዚህ ሀገር ልጆቻችን የተማሩት ነው። አሁን ወሊሶን ብትወስድ እንደ ወሊሶ አይነት በቃ ባላገር ብትወስድ አንደኛ ኮምፒውተር የላቸውም፣ ሁለተኛ መጽሐፍ የላቸውም። በዛ ላይ ደግሞ ክላሱ ራሱ እስከ 60-70 ልጆች አንድ ክላስ አንድ ሩም ውስጥ ነው የሚማሩት። እና ያ አስተማሪ እንግዲህ እንዴት ያስተምራል ይህንም ልጅ በሙሉ በደንብ አስብርም ማለት ነው ነው። እና የልጆቹ ጥፋትም ሳይሆን ሁኔታው ራሱ ለትምህርት የተመቸ አይደለም። እኛ ምንድን ነው ያደረግነው አትሊስት ለነዚህ ለመረጥናቸው ልጆች አንደኛ ኮምፒውተር ገዛንና ኢንተርኔት አስገባል። ሁለተኛ የተወሰነ መጽሐፎች ብዙም ባይሆኑ ቀስ በቀስ እየሞላን ነው። ሶስተኛ ለንች መኒ ሰጠናቸው፣ ትንሽ ገንዘብ ብዙ አይደለም። ያ ገንዘብ ግን ለነሱ በጣም ትልቅ ነው። ለ16 ዓመት 17 ዓመት ልጅ በጣም ያንን ገንዘብ ስታገኝ የምታበላችበት ሳይሆን ወይ ጸጉር ትሰራበታለች ወይ እርሳስ ትገዛበታለች እና ትንሹ ቀጣ ከቤተሰቧ ኢንዲፔንደንት ሰጣት ነው። ሌላው ደግሞ ያደረግነው ሴክሹዋል ኤጁኬሽን አስተማር። ምክንያት ብዙዎቹ የጾታ ትምህርት እሱን እንትን አስተማር ሰጠናቸው። ነርስ አንድ ነርስ ቀጥረን ነበር፣ አሁን ግን ፓርት ታይም ነው የምናደርገው። በዛ ላይ ደግሞ ኮሌጅ ስትገቡ አልናቸው፣ ኮሌጅ ስትገቡ የተወሰነ ገንዘብ እንሰጣችኋለን፣ የኪት ገንዘብ። ያው ኮሌጅ ሲገቡ ያው ቱዊሽን የለም፣ ገንዘብ አይከፍሉም፣ ዶርም አላቸው፣ ምግብም እዛው ይሰጣቸዋል። ግን ብዙ ወጪ አለ ኮሌጅ ስትገባ እና እሱን ፕሮሚስ አደረግንላቸው እና ይገርምሃል፣ በጣም በቃ ይሄ ሆሊስቲክ ይላሉ እንግዲህ በአማርኛ ምን እንደሆነ እንጃ፣ ሁለገብ በዛ ነው አይ ቲንክ ሰክሰስፉል ለመሆን የቻል ነው ነው። አንድ ነገር ብቻ ብንረዳ አይ ቲንክ በቂ አይሆንም ነበረ። አሁን እነዚህ ልጆች ሌላው ደግሞ በጣም እኔ ኢምፕሬስ ያደረጉኝ እዛ ጥሩ አስተማሪዎች ነው ደግሞ የቀጠር ናቸው። እሱ ነው ዋናው፣ ፓርታይም ናቸው ግን 8 አስተማሪዎች ምናምን አሉን እና እነሱ ዴዲኬትድ ናቸው። ልክ እንደ እኔ ለመርዳት ነው የሚፈልጉት፣ ለገንዘቡ ብቻ ሳይሆን ሽፈራው አንተ ከዛ መተህ እዚህ ስትሰራ እኛስ ምንድን ነው የምናደርገው ነው የሚሉት። እና በጣም በጣም ኢምፕሬሲቭ ነው አስተማሪዎች ናቸው። እና ምንድን ነው የምናደርጋቸው ልጆቹን ማበረታታት፣ ከቤትም ትምህርት በደንብ ያልገባቸው ቤተሰብ ሊሆን ይችላል እና በርቺ፣ እንደዚህ እንደዚህ ከተማርሽ እንዲህ ቦታ ትደርሻለሽ፣ ኮሌጅም ስትገቢ አለንልሽ፣ ይሄኛው ኮርስ ደግሞ ከከበደሽ አስተማሪውን ጠይቄ እንዲረዳሽ አደርጋለሁ። እና ልክ እንደ አባት እንደ እናት እንደ ወንድም እንደ እህት አድርገው ነው የምንይዛቸው። በዛ ላይ ደግሞ አሉላ በጣም ኢምፖርታንት የሆነው ሴቶች ብቻ ስለሆኑ እርስ በራሳቸው ጓደኛሞች ሆኑ። በቃ አብረው ያጠናሉ፣ አብረው በየቦታው ጓደኛሞች ሆኑ እና ያ ደግሞ በጣም ሞቲቬሽን ይሰጣል። አየህ ሄዶ ዝም ብሎ ቤት እናት ቤት መርዳት ይኖርባቸዋል አንዳንድ ጊዜ። እሱን ደግሞ ለቤተሰቦቻቸው አናገርናቸው፣ እንደዚህ እንደዚህ ልጆቹ ኮሌጅ እንዲገቡ ካላችሁ ይሄ ቤት የምታስሩትን ቀንሱ አልናቸው። እና ይገርምሃል ቤተሰብ ይሰማል። እና በዛ ነው እንደዚህ ሰክሰስፉል የሆን ነው ነው የምለው። እና ይሄ የኛ ያደረግ ነው ምንም ማጂክ አይደለም። ሌላ ቦታ እንደዚህ ኮፒ ተደርጎ መስራት ይቻላል።
ሁለንተናውን የልጆቹን ህይወት ነው እንጂ አንዷን ነገር ብቻ አንዷ ነገር ላይ ትምህርቱ ብቻ ላይ በማነጣጠር የሚፈለገው ውጤት ማምጣት አይችልም። በዛ መንገድ ነው እየቀረብ ነው ያለ ነው ያሉት ዶክተር ሽፈራው። እንግዲህ አሁን ጊዜውን ሳሰላው ከ50 ዓመት በላይ የሚሆን አብላጫ ጊዜ በዩናይት ስቴትስ ነው የኖሩት የቱል የትውልድ አገሮ ጉዳይ የልጅነቶ እርሶ የመጡበት መልሼ መርዳት ፈልጋለሁ በሚል ተሳስተው ነው በኢትዮጵያ ይህንን ፕሮጀክት ይዘው ሄዱትና በሽልማቱም ስነስርዓት ላይ እንደተገለጠው ከረጅም ጊዜ ጓደኛዋ ቅድም ስማቸውን ብቻ ይጠቅሱ ግልጽ ላይሆን ይችላል ለሰዎች አቶ አክሊሉ ደምሴ ጋር በመሆን ይህን ያቋቋማችሁት መልሶ መስጠት የሚለው ግንዛቤ አሁን እየጎላ የመጣበት ሰዎች ከራሳቸው ከቅርብ ቤተሰባቸው አለፍ ብለው ሌሎች መርዳት የሚችሉ ሲሆን ባላቸው አቅም በሁኔታቸው እንደፈቀደ መርዳት ይፈልጋሉ። ዛሬ ግን ኢትዮጵያ ያለው ሁኔታ ችግሩ የጠና ነው። ብዙ መርዳት የሚችሉ ሰዎች ራሳቸው የሚረዱበት ሁኔታ ውስጥ ያሉበት ነው። በተለያዩ ምስቅልቅል ሁኔታዎች ድርቅ፣ ግጭት፣ ረሃብ፣ የኑሮ ውድነት ብዙ ችግሮች ይታያሉ። በህይወት ደረጃ እርሶ ከሚከተሉት መርህ በተግባር ከሚያደርጉት ባሻገር ስለ ህይወትም ካለው ትርጉም ጋራ በየትኛውም ሁኔታዎች ውስጥ ሰዎች ያልፋሉ። የተወሰነ የምድር ቆይታ ነው ሁላችንም ያለን። ግን ትርጉም ያለው መንገድ ተከትለን በምንችለው ሁሉ ትርጉም ባለው መንገድ እንድናልፍ መሻት መቼም ትልቅ ነገር ይመስለኛል። ብዙዎች እየቻሉም የማይረዱበት ሁኔታ አለ። ከዛ አንጻር እንደው የህይወቴ መርህ ነው የምከተለው ነው የሚሉትን ነገር ቢያጋሩን። ቅድም እኔ ያለፍኩበትም ብለው የገዛ ቤተሰቦችን ምሳሌ አድርገው መልሰው አጫውተውናል። ፍልስፍና ደረጃ የሚታይም ሊሆን ይችላል። ስለ ህይወት ካሎት ምልከታ፣ ለህይወት ካሎት ትርጓሜ አንጻር መጨረሻ የሚባል ቀን አለና ሁላችንም እናልፋለንና የእርሶ ቤተሰብ ላልሆነ ከመንገዱ ወጥቶ ለመርዳት ይህን ያህል ርቀት እንደሚሄድ ሰው ያቅሜ ላድርግ እንደሚል ሰው ስለ ህይወት ያሎትን ፍልስፍና ቢያጋሩ።
ይኸውልህ እኔ ያደግኩት እናቴ፣ አባቴ፣ ዘመዶቼ ያሳደጉን በኢትዮጵያዊነት ነው። ደፍነትሊ የተወለድኩት ኦሮሞ ኤሪያ ነው። ግን ኦሮሞ ኤሪያም እንኳን አይባልም። ይገርምሃል፣ የሁሉ ሰው ያለበት ነበረ። ጉራጌዎች አሉ፣ አማራ አለበት፣ ኢቨን ትግሮችም የተወሰኑ ነበሩ። እና በዛ ጊዜ ሰው እንትን የሚለው ተማርክ ወይ አልተማርክ ነው። ደፍነትሊ ነው። ሰው ያልተማረ ሰው ያው በድንቁርና ይሆናል። አይ ሰው የምናውቅም ምናምን ማለት አለ። እሱ እንግዲህ በትምህርት ጋር የሚመጣ ነገር ነው። ግን ከተማርክ የፈለግከው ለሰው ለምን አትሆንም? ከሁሉ ጋር መወዳደር ትችላለህ፣ ስራ ማግኘት ትችላለህ፣ ትምህርቱም አለ። እና እንደዛ አይነት ኤንቫይሮንመንት ነው ያደግኩ። አባቴም እናቴም ያሳደጉኝ በዛ ነው።
ዶክተር ሽፈራው በዚህ ሰዓት ይህን ውይይት የሚከታተሉ ሰዎች በጥሞና የሚያስቧቸው እርስ በርስም ሊወያዩባቸው የሚችሉ ጭብጦችን አንስተዋል። ተስፋ አደርጋለሁ አድማጮቻችን እርስ በርስ ይወያዩባቸዋል። ውይይታችንን ከመቋጨታችን በፊት እንዲህ እንደው ያቅሜን ልርዳ ብቻ ሳይሆን የሄዱበትን ርቀት የሚያሳይ ቀደም ብዬ ባነሳሁት ሽልማት ላይም የተጠቀሰ ይህን ስራ ከጀመራችሁ በኋላ ለተማሪዎቹ የነበረው ቦታ በቂ ባለመሆኑ ከከተማው ፖስታ ቤት ተከራይታችሁ ተጠቀሙ እንደነበረ የሚገልጽ መረጃ ላይ በድርጅት ደረጃ ካቋቋሙት ሌላ ከገዛ ገንዘቦ በኢትዮጵያ ገንዘብ ስሌት 14 ሚሊዮን ብር አውጥተው ቦታ መግዛቱን ይጠቁማል። ይሄ እንግዲህ የቱን ያህል ያሉትን ነገር ሁሉ ለመስጠት እንደፈቀዱ የሚያሳይ ይመስለኛል። ብዙ ጊዜ ትልልቅ ተቋማት ኢትዮጵያ ያልሆኑ ሀብታሞች፣ ባለጸጎች እንደዚህ ብቻ የሚታሰበውን ኢትዮጵያዊ ወገኑም ያን አይነት ነገር ማድረግ ይችላል የሚለውን እርስዎም መሰል በምሳሌነት የሚጠቀሱ ጥቂቶች የሚያደርጓቸው ስራ አርአያ የሚሆን ይመስለኛልና እስኪ እሱ ላይ ይንገሩን።
ልክ ነው። እንዴት እንደሆነ ትንሽ ላብራራ። እሱን እንደጀመር መጀመሪያ ያው ፖስት ኦፊሱን ተከራይተን ጥሩ ቦታ ነው መግዛት ተከራይተን እናስተምር ነበረ ሪሞዴል አድርገን። ከዛ በኋላ ግን ሁኔታውን ሳይ ከዛ ከማዘጋጃ ቤቶች ጋር ተነጋግረን ነበረ። እሺ ይሉናል፣ ጥሩ ቦታ እንሰጣችኋለን፣ እዛ ትሰራላችሁ። ከሰራችሁ በኋላ እኔ እንደውም ኢቬንቹዋሊ ነገር ላቆም እችላለሁ እና ለከተማው ዶኔት ላደርግ እችላለሁ ወይ እዛ ዩኒቨርሲቲ አለ፣ ሀይ ስኩል አለ፣ እንደዛ ፓርት ሊሆናል ብዬ እንደውም ተናግሬ ነበረ። እና እሺ ይላሉ ግን ፕሮሰሳቸው በጣም ብዙ ነው። ከዚህ ወደ ኦሮሚያ ቦታ መሄድ አለበት፣ ከኦሮሚያ ደግሞ እዛ አዲስ አበባ መሄድ አለበት። እኛ ከዚህ ዲሳይድ ማድረግ አንችልም ነው የሚሉት ነው። እና አንድ ነገር ያወቅኩት እዛ ምንም ነገር ለመስራት በቃ ሃይራርኪ ነው፣ ይገርማል። እና ሎካል ሰዎች ማኔጀርም ቢሆኑ አለቃም ቢሆኑ ፓወራቸው በጣም ትንሽ ነው እና ዋሳብ ነው ያላቸው እንዲህ አይሉም። ግን መጨረሻ ላይ ኦልሞስት 5 አመት ተጠበቀ። አንድ ካንቲባ ነበር እሱ ምላለ ሽፈራው ይሁን ከዚህ ያንድ 5 ኪሎ ሜትር የሆነ ቦታ ወደ ውስጥ ገብቶ አለ እሱም መሬት ከፈለክ እንሰጣለን አለኝ። ተማሪዎች ናቸው ምሽቱ 12 ሰዓት ተኩል እናስተባቸዋለን ስለዚህ ጨለማ ነው ሴቶች ናቸው ከዛው መንገዱ ራሱ ዴት ሄደው ይማራሉ እና እኔ የምፈልገው መንገድ ላይ ሆኖ ለልጆቹ ለሴቶቹ የሚመች ከዛ በቀላሉ ቤታቸው የሚገቡ በቃ አልተቻለ። ከዛ እንደጋጣሚ እግዚአብሔር ነገር ነው ልክ መንገድ ላይ ጥሩ ቦታ እዛ ዩኒቨርሲቲ አጠገብ አንድ ቤት ይሸጣል ተባለ። ያ ሰውዬ ዶክተር ነው ለኢንቨስትመንት አድርጎ የሰራው ቢልዲንግ ነበረ። እሱን ኦፖርቹኒቲ ሳገኝ በቃ ይሄ ለሎንግ ተርም ይሆናል እና በእኔው ራሴ አድርጌ ይሄን ልግዛው ብዬ በዛ ነው እንግዲህ ይህንን ቦታ የገዛ ነው። አሁን ያንን ቦታ እያሳደስን ነው፣ ውጭውንም እያሳደስን ነው እና ለልጆቹም በጣም ጥሩ ቦታ ነው። በቀላሉ እዛ መጥተው ወደ ቤታቸው ሊሄዱ ይችላሉ። ትራንስፖርቴሽንም አለ። በጣም ደስ ብሎኛል። ያው ልክ ነው ያቺን ገንዘብ ለሪታይርመንት ብጠቀም ይሰራል። ግን እግዚአብሔር አለ እና ሰርቼም ላገኝ ይችላለሁ፣ ኮንሰልትም አድርጌ ላገኝ ይችላለሁ። ስለዚህ ይሄ ሎንግ ተርም ለልጆቹ በጣም ጥሩ ስለሆነ በዛ ምክንያት ነው ኢንቨስት ያደረኩ።
ትልቅ ቁርጠኝነት ነው የሚያሳየው። የገዛ ገንዘብን አውጥቶ ጊዜን አውጥቶ መርዳት አንድ ነገር ነው፣ ግን ይህን ያህል መጠን ያለው ገንዘብ እንዳሉት ከጡረታ ዘመን ወጪው ቀንሶ ማድረግ ትልቅ ምሳሌ ይመስለኛል። በርከት ያሉ ጉዳዮችን ነው እየተነጋገር ነው። ዶክተር ፈራው ገብረ ማርያም ኢትዮጵያ ውስጥ አዲሳቱ የተባለው የታዳጊ ሴቶች ልጆችን የሚረዳ ትምህርት ቤት በሁለንተናው ከትምህርት እስከ ከጤና ጉዳይ ድረስ ሲረዳ በቆየበት ለእውቅናና ለክብር የበቃ ድርጅቶን መነሻ በማድረግ እርሱም በህይወቱ ያለፉበትን የረጅም ጊዜ የህይወት ጉዞ ያጋሩን ውይይት ነው ያደረግ ነው። ለሰጡን ጊዜ ከልብ አድርጌ አመሰግናለሁ። ተስፋ አድርጋለሁ ደግሞ ለየት ያሉ ሁኔታዎችን ተከታትለን በድርጅታችሁ የምትሰሩትንም ሆነ በታዳጊ ወጣቶቹ ጋር የሚታዩ ውጤቶችን በሌላ መሰል ውይይት እንደማገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
በጣም ነው የማመሰግነው እድል ሰጠኸኝ የምንሰራውን ለሌሎቹ ለማካፈል ስላበቃኸኝ በጣም አመሰግናለሁ አሉላ።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና እደሩ።
አረ መላ በሎ ችላ ችላ ከምትሎ እስቲ መላ በሎ። አረ መላ በሎ ችላ ችላ ከምትሎ የአገር ልጆች መላ በሎ መጠራጠር በዛ መተማመን ጠፋ ክደት ገበያዋ ሞቀ በጣም ደራ ምሳችን ካልሆነን እራት ማደራ መላ በሎ እስቲ መላ በሎ ችላ ችላ ከምትሎ የአገር ልጆች መላ በሎ ታመነ ያንዳችን ሲከደ አንድ ዳኛ ይፈርድ አንድ እንጨት አይነድ ባንድ በሬ ስቦ ባንድ ልብ አስቦ ወትሮስ መቻው ቀናነ አንድ እጅ አጨብጭቦ መላበል አረመላ እስቲ መላ አረመላ በሉ መላ አረመላ እስቲ መላ
ይበቃል ወዳጅ መተማመን ብቻ ይበቃል ወዳጅ